የቅኔ ደራሲ። በሊቀ ስልጣናት ሀብተ ማርያም ወርቅነህ። የቅኔው ደራሲ ቅዱስ ያሬድ እንደሆነ ሊቃውንቱ በብዛት ይስማማሉ። ነገር ግን ከያሬድ ቀጥሎ እገሌ ተብሎ የተማረና የታወቀ የቅኔ ደራሲ ባለመኖሩ፣ አንድም ባለመጠቀሱ ከብዙ ዘመን በኋላ እየተነሱ ልዩ ልዩ ሊቃውንት ራሳቸው እንደደረሱ የሚገመቱ አሉ። ይሁን እንጂ በአንዳንድ ታሪክ እንደሚገለጠው ሁሉ ከቅዱስ ያሬድ ቀጥሎ የተነሱና የቅኔን ሙያ አውቀው የተከተሉት ሀዊራ፣ መንክራ፣ እስክንድራ፣ እስክንድራ ቢዳራ የተባሉ ሊቃውንት እንደሆኑ ይጽፋሉ፣ ይናገራሉ። እንዲያውም በቅኔ ግጥም ሳይቀር ወጠፈረ እሉ አብያት እስከነ ይዜ የተነስተ ሀዊራ ሰወንክራ ዘተጋቡ ድርገተ ሲል ተቀኝቷል። ይሁን እንጂ እነዚህም በአጼ እስክንድር ዘመነ መንግስት የነበሩ ሊቃውንት እንደነበሩ የሚናገሩ አሉ። በዚህም ሁሉ ምክንያት ሁሉም የተስማሙበት እውነተኛውን ማስተያየት ይህ ነው ተብሎ የሚገመተው የመጀመሪያው ደራሲ ቅዱስ ያሬድ መሆኑ ነው። ለዚህም ማስረጃ የሚሆነው በመላ ድጓው በቅኔ መልክ የተደረሰ እንደሆነ እርሱም የራሱ ድርሰት እንደሆነ መገመቱ ነው። ስለ ቤቱ አገጣጠም ግን በዚያን ጊዜ ብዙ ጥንቃቄ ያልነበረበት አንደ ጉት ያለ እንደነበረ ይታመናል። የቅኔ ቤቱ የተወሰነው በአጼ እስክንድር ጊዜ እንደሆነ ሊቃውንት ይስማሙበታል። ዋርዶች ግን እንደሚሉት ቅኔ ጥንታዊ ፍልስፍና ነው ብለው ያምናሉ። ይህንም ለማስረዳት ሲሉ ደራሲው ዮሐንስ ፍልሱፍ እንደሆነ ይናገራሉ። ይህንም የመሰሰለ አስተያየት ደግሞ ጎንጆች በበኩላቸው ሲሰጡ የቅኔ ደራሲ ተዋናይ የተባለው ሊቅ እንደሆነ ይናገራሉ። በሌላ በኩል ደግሞ ደቀ ሲፋ የተባለ ሊቅ እንደደረሰው ይናገራሉ። እርሱም ጽር ድረስ ሂዶ ብዙ ጥበባትን ከቀሰመ በኋላ ሰባት አይነት የሚያስደንቁ ነገሮችን ይዞ ወደ ሀገሩ እንደተመለሰ ይናገራሉ። ይሁን እንጂ ስድስቱ ጥበባት የጥንቆላ ስራዎችም ስለሆኑ በሀገሩ ላይ ተጠልተዋል፣ ተቀባይነትም አላገኙም። ግን እስካሁንም ይሰራል፣ በስውር ከአንዱ ወደ አንዱ መተላለፉ አልቀረም። ቅኔ ግን በግጥሙ በምስጢሩ በቃል አስተካክሎ ተወዳጅነት ስላገኘ ሁሉም በግልጥ ይማረው ያስተምረው ጀመረ። የደቀ ሲፋም ቅኔውን ከሌሎች ከደቀ መዛሙርት ጋር ለአጼ እስክንድር አስተምሯል። የቅኔ ስርዓት በዚያን ጊዜ የታወቀ የተወደደ ሚሆን እንጂ ቤቱ ሀረጉ እንደ ዛሬው የተመጠነና የተለካ አልነበረም። አንዳንድ ጊዜ ግን ቤት ሲኖረው፣ አንዳንድ ጊዜም እንዲሁ ያለ ቤት በጉት መልክ ሲቀኙት ኑረዋል። እርሱም እንደሚከተል ያለ ነው። ጉት ቅኔ ኦ እግዚእየ ክርስቶስ ለአርእስተ አጣው ሰለስቱ በሀቅለ ቆሮንቶስ ኢኮሙኑ አኮኑ ተአስሩ ነገስት ወርቀ መዝገብ ይሃቡ መፍትሄ ስራይስ ለወርቅ ተአስሮ በፈትለ ክርስቶስ ጥቀ አፍቆሮ ነዋ ያጤይቅ ወርቀ ኤዶም በጎል ተወቅፈ እምነ ነገስተ ሰገል ይላል። አንዳንድ ጊዜ ደንበኛ ቤት ያለ ሆኖ እናገኘዋለን። ይሁን እንጂ ቤትም ቢኖረው ቅዱ ምን ቅኔ እንደሆነ ስም አልነበረውም። የተመጠነና የተለካ መንገድም አልነበረውም። እንዲሁ ግጥሙን መግጠም ብቻ ነበር። ይኸውም የሚከተለው አይነት ግጥም ነበር። አይቴ ሀለፈ ወልድ ሁኪ ንጉስ ልብነ ድንግል ንስሶ ምስሌኪ እመንረክቦ በሀቅል ሶ በደቂቃ የብድጓ በንባብ ሐዋዝ ቃል መካነ ስላሴ ተጸርወ ትብል ወሪዶ ይራይ አኮኑ ገነተ ጊዮርጊስ አጸደኮል ትረክብዎ በህየ በዘከመዘ አምሳል ቀይህ ገጹ ወርእሱ ድሉል የሚል ነበር። ደቀ ሲፋም ከንጉሱ ጋር ወዳጅነት ከፍ ያለ ባለሟልነትም ነበረው። ነገር ግን በራሱ መጥፎ ስራ የነበረውን ተወዳጅነት አጣ። ጥፋቱም የንጉሱን ሚስት አወሰደት ስለነበር ነው። በዚህም ሳይመለስ በጽር ከተማረው በአንደኛው ጥበቡ እንደ መሰወር አድርጎ ይዞ ጠፋ። ሁሉም በነገሩ ሲጨነቁ ሲያዝኑም ሳለ ከሊቃውንቱ አንዱ ነገሩ ተገልጦለት የንጉሱ ሚስት እጇን ተሰብራ ከመሀሉ ደቃለች አሉ ብሎ ተቀኘ። በዚህ ጊዜ ንጉሱ እስክንድር ቅኔ አዋቂ ስለነበር ነገሩ ገባውና ደቅ ውስጥ መገኘቷን አረጋገጠ። ወዲያውም ጉዞውን ጀመረና ሲገሰግስ ደቅ ደረሰ። ደቀ ሲፋም ከንግስቲቱ ጋር በሰላም ተቀምጦ ሳለ ንጉሱ በድንገት ስለደረሰበት ደነገጠና እየተርበተበተ ይህንን ተቀኘ። ይቤ አጋግ ከመዝኑ ሞት መሪር በጊዜ ረገዞ ሳሙኤል መምህር ወሰራቄ ንግስት አነ ደቀ ሲፋ ዙር አንበሳ እስክንድር ጓል አንበሳ እንዘት ጥህር እምርአይ ከተሃጠን ይምድር አለ። ንጉስ እስክንድርም ለቅኔው አጸፋውን እንዲህ ሲል መለሰ። ምን ታገበረ ከቁንጸለ ገዳም አንተ ቤት አንበሳ በዊአ የተሰምኑ ትህረቶ በአፋ ስምንየሰ ተጋኒወት ከጠፋ አንበሳ በሀይሉም ድህረ ሟ የድግስተ ዘለከ ብፃ ጽንሆ ለእሳት ከዩነ ከብር አብሎ ከተቀመጠበት ቤት እሳት ለቀቀበት ይባላል። ይህ አይነት ግጥም ቅኔ ሲባል ወይም ሲሆን መንገዱ የጉት አይነት እንጂ የአሁኑን መንገድ አልተከተለም። ይሁን እንጂ ደቀ ሲፋም በጸመሰውር ከጢሱ ጋር ንግስቲቱን ይዞ ሳይቃጠል ጠፋ ይባላል። እስካሁንም አልሞተም ተሰውሯል እየተባለ እርሱም የአገሩ ሰዎችም ሳይቀሩ የተበሰሰወረ ደሴቱ ውስጥ ይኖራሉ እየተባለ በተረት መልክ ይተረካል። ይሁን እንጂ ከደቀ ሲፋ ከተማሩት ብዙዎች ሊቃውንት አንደኛው ተዋኔ ስለሆነ እርሱም የቅኔ ደራሲ ተብሎ በመገመት ይነገርለታል። ሌላው አስተያየት ዳግም ሌላው አስተያየት ደግሞ ቀኔን የደረሰው ዮሐንስ ገብራዊ የተባለው ሊቅ እንደሆነ ይነገርለታል። እርሱም እንደ ሌሎች በፍልስፍና መንገድ ሳይሆን ግብርም ገብቶ ምስጢር አቃንቶ እንደወጣና እንዳስተማረ የነበረበትም ሀገር በወሎ ጠቅላይ ግዛት በመትገኝ አማራ ሳይንት በተባለችው በዚያን ጊዜ ከተማዋ ደብረታቦር በተባለች ቦታ ነው። እርሱም ለብዙ ሰዎች አስተምሯል። ግን አብነት አድርጎ ያወጣው ወይም በእግሩ የተካው አባ ወልደ ገብርኤል የተባለውን መነኩሴ ነው። አባ ወልደ ገብርኤልም ለሰምረ ክርስቶስ አስተምሯል። ሰምራብም ይለዋል። ሰምራብም ጉባኤ አስፍቶ ደቀ መዝሙር አብዝቶ ያስተምር ነበር። የቀረው ቀርቶ ለንጉሱ ለአጼ በደ ማርያም አስተምሯል። ንጉሱ አጼ በደ ማርያም ቀኔ በማወቃቸው እንዲህ ሲሉ ተቀይቷል ይባላል። ድረ ተሰብረ አጽንኦ ለሰብእናነ ለህኩት ለባህዊ ክርስቶስ በማየ አዲስ ጥምቀት። ይህም ሰምረአብ ለልሂብና ለኤልያብ አስተምሯል። ኤልያብም ለተዋኔና ለድድቅ ወልደ ማርያም አስተማረ። ተዋኔ የጎንጅ መንገድ አባት ሆነ። ድድቅ ወልደ ማርያም ደግሞ ለዋላ መንገድ አብነት ሆነ። የቅኔ ቤት ወይም የመንገድ ልዩነት በዚህ ጊዜ ተጀመረ። ማለት ጊዜው የጦርነት ጊዜ ስለነበረ የግራኝ ወረራ ሆነና በመካከል ብዙ መገናኘት መወያየት ጠፋ። ስለዚህ የተዋኔ ደቀ መዛሙርት ቅኔውን ከባድ አገባቡን እጥር አድርገው ይዘው ተገኙ። ድድቅ ወልደ ማርያም ግን በጉባኤ ሳይፈታ አብነቱም ሳይጠፋ አብነቱንም ሳያጠፋ ይዞ ስለተገኘ የቅኔ መንገድ የአገባብ ስነ ስርዓት ከነ ጠባዩ ከነ የተባሉ ለመጠበቅ ቻለ። እርሱም በዚህ ስም የታወቀ በመሆኑ የእርሱን ሙያ የያዙ ሁሉ ድድቅ እየተባሉ ወንበሩን ይዞ ሲያስተምሩ ኑረዋል። በዚህ ምክንያት የዋድላ ቅኔ ወይም አገባብ እየተባለ ሲመሰገን አገሩ ሳይቀር በእነርሱ ሲጠራ ኑሯል። በዚህም መልክ በዋድላ መንገድ ሲያስተምሩ የነበሩ ሰባት ድድቅ እንደነበሩ ታሪክ ይናገራል። ሆኖም የመጨረሻው ድድቅ ለድድቅ ወልደ ማርያም አስተማረ። ድድቅ ወልደ ማርያም ደግሞ ለማይበል ወልደ ህይወት ሜጫ አስተማረ። ማይበል ወልደ ህይወትም አለቃ ጌታውን ጌቴ ገሞራ ሚካኤል ደብር አስተማረ። ከዚህ በኋላ ግን አንዱ መምህር የጓላውን የጎንጁን የዋሸራውን አገባ ሁሉ በመቀላቀል ሁሉም አይቅረኝ በማለት እየቀዳ እየተቃዳ ተያይዞ የሚሄድ ሆኗል። ነገሩን እርቀን ስንመለከት ጠለቅም ብለን ስንመረምር የቅኔ ደራሽ በእርግጥ የቅዱስ ያሬድ መሆኑ አይጠረጠርም። ነገር ግን በመካከለኛው ዘመን ጠፍቶ ኖሮ በየቦታው አንዳንድ ሊቃውንት ተነስተው ስላስፋፉት እነሱ እንደደረሱት ይተረክላቸዋል። ለምሳሌ በድጓ በኩል ብንመለከት ይህን የመሰለ ነገር ያጋጥመናል። ማለት የድጓው ደራሽ ቅዱስ ያሬድ ሲሆን ቤተልሔም፣ ጮሜ፣ ወንጨሬ፣ አጫብሬ፣ ጓድሌ፣ ተጉለቴ እየተባለ ሲነገር ይኖራል። ይህን ሁሉ ሊያመጣ የቻለው የዘመን ብዛት በመካከሉም የተፈጠረ ጦርነት እንጂ ምልክቱ የድጓው ዘር አንድ ስለሆነ ደራሲውም አንድ እንደሆነ ያመለክታል። ይኸውም ቅዱስ ያሬድ መሆኑ ነው። የሆነ ሆኖ ቅኔ ከሌላው ሙያ ይልቅ በኢትዮጵያችን ብልጫ ያለው እውቀት ሆኖ ሲነገር ይኖራል። የቅኔውም ስምና ሙያ የቤቱ ልክና የሚባልበትም ጊዜ የእያንዳንዱ ቅኔ ትርጉምና አስተያየት እንደሚከተል ይሆናል። የቅኔው አይነት ለምሳሌ ጉባኤ ቃና ቅኔ፣ እዝል ጉባኤ ቃና አለ፣ ግዕዝ ጉባኤ ቃና አለ፣ አጭር ጉባኤ ቃና አለ፣ ረጅም ጉባኤ ቃና የሚባሉ አሉ። ሌላው ዘአምላኬ፣ ቀጥሎም ይበዝሁ፣ ቀጥሎ ዋዜማ፣ ቀጥሎ ስላሴ፣ ቀጥሎ ዘይእዜ፣ ቀጥሎ መወድስ፣ ቀጥሎ ክብርኢቲ፣ ቀጥሎ ጣነ ሞገር፣ ቀጥሎ እነዚህን በመደዳው የተቀመጡ ናቸው። በመደዳው የቅኔ አይነቶች እነዚህ ናቸው።